ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የእሁድ ታህሳስ 27 2017 ዓመተ ምህረት የራዲዮ መጽሔት ፕሮግራም ይዘን ቀርበናል። ቆንጅታዬ ያስተናግዳለሁ። አሉላ ከበደ እረፍት ላይ ነው። የኢየሱስ ክርስቶስ የልደት በዓል ተነገ ወዲያ ማክሰኞ ይከበራል። በዓሉን ለምታከብሩ አድማጮቻችን በሙሉ ከወዲሁ መልካም የገና በዓል እንዲሆንላችሁ እንመኛለን።
ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ 29 ቀን ማለት ነው ንጉሥ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው።
አባቶቻችን ምንም ይዘቱ ሳይበረስ የግራ ጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ ላሊበላ ሰው እንግዶችን ተቀብለዋል።
አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚል ሁኔታ ያከብራሉ።
ለገና በዓል በምዕመናንና በጎብኚዎች በምትደምቀው ላሊበላ የዘንድሮ በዓል አከባበር ዝግጅት ምን እንደሚመስል የሚያስቃኝ ዘገባ ይኖረናል።
መጽሐፉ በዋነኝነት ከ1966 በፊት የነበረውን የኢትዮጵያ ሙዚቃ ታሪክ፣ ፖለቲካና አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን የተነጠረንኩበት መጽሐፍ ነው።
ጠመንጃና ሙዚቃ በሚል ርዕስ የኢትዮጵያን ሙዚቃ ታሪክ የሚዳስስ መጽሐፍ ደራሲ ይነገር ጌታቸው ጋር የተደረገ ውይይት ሌላው የዛሬ መሰናዷችን ነው። ሌሎችም ቅንብሮች ይኖሩናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ንጉሱ ታምሬ ፕሮግራማችንን ይመራልናል። የዓለም ዜና ይቀድማል።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል? ከአሜሪካ ድምፅ የእሁድ ምሽት የዓለም አቀፍ ዜናዎችን የማሰማችሁ አስማማየኖ ነኝ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ትላንት ቅዳሜ ከዶናልድ ትራምፕ ጋር ለመገናኘት ወደ ፍሎሪዳ ድንገተኛ ጉዞ አድርገዋል። የአውሮፓ መሪዎች እንደ አውሮፓውያን አቆጣጠር ጥር 20 ከሚካሄደው በዓለ ሲመት በፊት ከትራምፕ ጋር ያላቸውን ግንኙነት ለማጠናከር ይፈልጋሉ። የትራምፕ የማራላጎ ሪዞርት አባላት ተመራጩ ፕሬዚዳንት ትራምፕ ሜሎኒ ሲያስተዋውቋቸው በጭብጨባ ሲቀበሏቸው የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ተጋርተዋል። ይህ በጣም አስደሳች ነው። እዚህ ያለሁት ከጣሊያን ጠቅላይ ሚኒስትር ከሆነች ድንቅ ሴት ጋር ነው ሲሉም ትራምፕ ለማራላጎ አባላት መናገራቸውንም ሚዲያዎች ዘግበዋል። ሜሎኒ እንደ አውሮፓውያን አቆጣጠር 2022 መገባደጃ ጀምሮ በጣሊያን የቀኝ ክንፍ ጥምረት በመምራት ያመጡትን መረጋጋት ከግምት ውስጥ በማስገባት ለትራምፕ ጠንካራ አጋር ተደርገው እየተቆጠሩም ነው። ትራምፕ በምርጫው እንዲያሸንፉ ከሩብ ቢሊዮን ዶላር በላይ ወጪ ካደረገው ከቢሊዮነሩ የቴክኖሎጂ ዋና ስራ አስፈጻሚ ኤለን መስክ ጋርም የቅርብ ግንኙነት መፍጠራቸውም ይነገራል። የአውሮፓ ህብረትና የክልል ጉዳዮች ሚኒስትር ቶማስ ፎቲ ዛሬ እንደተናገሩት ስብሰባው አስቀድሞ ያልተገለጸ ቢሆንም ጣሊያን በሁለቱ ዓለማት በሆኑት የአውሮፓ ህብረትና አሜሪካ መካከል የዲፕሎማሲ ድልድይ ልትሆን እንደምትችል ያሳያልም ብለዋል። የሜሎኒ ጉዞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከመጪው ሐሙስ ከጥር 12 ሮምን ለመጎብኘት ከያዙት ቀጠሮ አስቀድሞ የተደረገ ነው። ትራምፕና ሜሎኒ ስላደረጉት ውይይት ዝርዝር መረጃ ባይገለጽም ስለ ሩሲያ ዩክሬን ጦርነት፣ ንግድ ነክ ጉዳዮች፣ መካከለኛው ምስራቅና በቴህራን ስለታሰረው ጣሊያናዊ ጋዜጠኛ ሁኔታ ለመነጋገር ሜሎኒ አስቀድመው እቅዱ እንደነበራቸው የጣሊያን መገናኛ ብዙሃን ዘግበዋል። የሶሪያ ሚኒስትሮች የአሜሪካ ማዕቀብ እንዲነሳላቸው ጠየቁም። የሶሪያ ሽግግር መንግስት ሚኒስትሮች ፕሬዚዳንት በሽር አላሳድን ከስልጣን ካነሱ በኋላ ለመጀመሪያ ጊዜ በኳታር ባደረጉት ጉብኝት ዩናይትድ ስቴትስ በደማስቆ ላይ የጣለችውን ማዕቀብ እንድታነሳ አሳስበዋል። የኳታር ውጭ ጉዳይ ሚኒስትር ባወጣው መግለጫ የባህረ ሰላጤው ሀገራት ጠቅላይ ሚኒስትሮች ከሶሪያ ጊዜያዊ የውጭ ጉዳይ ሚኒስትር አሳድ አልሻባይኒ፣ የመከላከያ ሚኒስትር ሙርሃፍ አቡ ቃሳር እና ከአዲሱ የስለላ ኃላፊ አናስ ሀታብ ጋር መነጋገራቸውን አስታውቋል። ኳታር እንደ ሌሎች አረብ ሀገራት ሶሪያ በአሳድ አስተዳደር ስር እያለች የዲፕሎማሲያዊ ግንኙቷን ወደ ነበረበት አልመለሰችም። ከኳታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱልአዚዝ አልኩላይፊ ጋር ያደረጉት ውይይት ተከትሎ የሶሪያ ጊዜያዊ የውጭ ጉዳይ ሚኒስትር አሳድ አልሻባይኒ አሜሪካ በሶሪያ ላይ ጣለችውን ማዕቀብ እንዲነሳ በድጋሚ ጥሪ አቅርበዋል። የደቡብ ኮሪያ ፕሬዚዳንታዊ የደህንነት ኃላፊ የዮንን እስር ተቃወሙ። የደቡብ ኮሪያው ፕሬዚዳንት ዮን ሱክ ዮል የጸጥታ ኃላፊ የፖለቲካ ቀውሱን ወደ ሌላ ከፍተኛ ግጭት ሊገፋው ይችላል ባሉት የተከሰሱትን መሪ በቁጥጥር ስር ለማዋል ከሚደረገው ጥረት ጋር መተባበር እንደማይችሉ ዛሬ ውድ ተናግረዋል። የእስር ትእዛዙ ቀነ ገደብ ነገ ሰኞ እኩለ ሌሊት ላይ የሚጠናቀቅ ሲሆን የጸጥታ ኃላፊው ፓርክ ቾንግ ጁን በትብብር ማዘዣው ዙሪያ ያለውን የህግ ክርክርም ላለመተባበራቸው ምክንያት አድርገው ጠቅሰዋል። አስተያየቶቹ የተሰጡት የሴውል ፍርድ ቤት የእስር ማዘዣው ህገወጥና ልክ ያልሆነው በማለት የፕሬዚዳንቱ ጠበቆች ያቀረቡትን ቅሬታ ውድቅ ካደረገ በኋላ ነው ሲሉ የደቡብ ኮሪያ ሚዲያዎች መዘገባቸውን የጠቀሰው ሮይተርስ ተጨማሪ አስተያየት ለመጠየቅ ወደ ፍርድ ቤት ያደረገው የስልክ ጥሪ ምላሽ እንዳላገኘም ገልጿል። ዮን እንደ አውሮፓውያን አቆጣጠር ታህሳስ 3 ቀን ማርሻል ህግን ለማወጅ ባደረጉት ያልተሳካ ሙከራ ምክንያት በቁጥጥር ስር እንዲውሉ የእስር ትእዛዝ የወጣባቸው የመጀመሪያው የደቡብ ኮሪያ ፕሬዚዳንት ሆኗል። ይህም በእስያ ባለ አራተኛዋ ትልቅ ኢኮኖሚና የአሜሪካ ቁልፍ አጋር በሆነችው ደቡብ ኮሪያ የውስጥ ፖለቲካ ትርምስ ቀስቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሀገሪቱ ከፍተኛ ባለስልጣናት ጋር ለመነጋገር ዛሬ እሁድ ሲዮል ይደርሳሉ ተብሏል። ይህ በእንዲህ እንዳለ በዋና ከተማይቱ ሲዮል ከባድ በረዶ ባለበት በፕሬዚዳንት ዮን መኖሪያ አካባቢ በሺዎች የሚቆጠሩ ተቃዋሚዎች ባደረጉት ሰልፍ የእስር ማዘዣው ውዝግብ ፈጥሯል። የተወሰኑ ሰልፈኞች ፕሬዚዳንቱ እንዲታሰሩ ሲጠይቁ፣ ሌሎች ሰልፈኞች ደግሞ እስሩን ተቃውመው ድምጻቸውን አሰምተዋል። በመጨረሻም የቀድሞ የግሪክ ጠቅላይ ሚኒስትር ኮስታስ ሲሚቲስ አረፉ። የቀድሞ የግሪክ ጠቅላይ ሚኒስትርና አገሪቷን ወደ አውሮፓ የጋራ መገባቢያ ገንዘብ እንድትቀላቀል ያደረጉት ኮስታስ ሲሚቲስ በ88 ዓመታቸው መሞታቸውን የአገሪቱ መንግሥት መገናኛ ብዙሃን ዘግቧል። በሙያቸው የሥነ ሕንፃ ባለሙያ የሆኑት ኮስታስ ሲሚቲስ የሶሻሊስት ፓሶክ ፓርቲ መሥራች ናቸው። ግሪክንም እንደ አውሮፓውያን አቆጣጠር ከጥር 1996 ከ2004 ድረስ ለ8 ዓመታት በጠቅላይ ሚኒስትርነት መርተዋል። ይህም በአገሪቱ ረዥሙ የሥልጣን ቆይታ ጊዜ የነበራቸው መሪም አድርጓቸዋል። አድማጮቻችን፣ የዓለም ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።
የዓለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የእሁድ የራዲዮ መጽሔትን ነው እየተከታተላችሁ ያላችሁት። ፕሮግራማችንን ከአጭር ሞገድ እና ከሳተላይት በተጨማሪ በዌብሳይታችን ላይም በቀጥታ ለመከታተል ትችላላችሁ። አድራሻው amharic.voanews.com ነው። አብራችሁን አምሹ። ላሊበላና የገና በዓል ዝግጅቷን ወደሚዳስሰው ዘገባ እንሻገር። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃውንት ተረፍ እያሉ የሚጠሯት የጳጉሜን ወር በአራት ዓመት አንዴ 6 ቀናት ማስተናገዷን ተከትሎ የዘንድሮው የኢየሱስ ክርስቶስ ልደት ገና የሚከበረው ታህሳስ 28 ቀን ሳይሆን ታህሳስ 29 ነው። ገና በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት አውደ ዓመታት በደማቅነቱ ይወሳል። ከመንፈሳዊ ይዘቱ ባሻገር በማህበራዊና ባህላዊ እሴቱ በብዙሃን ዘንድ ተናፋቂ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ቅዱስ ብለው በሚጠሯት በዓለም አቀፉ ማህበረሰብ ዘንድ ደግሞ የቅርስ ማዕከል ሆና በተመዘገበችው በላሊበላ አካባቢ ገና የገነነ ስፍራ አለው። አማኞች ከተለያዩ የአገሪቱ ክፍሎች ወደ ቤተክርስቲያኒቱ በመሄድ ይሳለማሉ። ለተሰጣቸው መልካም ነገር ምስጋና ያደርሳሉ። ማግኘት ለሚሹት ደግሞ ስለት ይሳላሉ። ይሁንና የዘንድሮውን ገና በክልሉ በቀጠለው ግጭትና በኑሮ ውድነቱ ምክንያት በቀድሞ ድምቀቱ ለማክበር ይቸግራል ይላሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ምዕመናን። የአማራ ክልል መንግስት ደግሞ በዓሉን አብረን እናክብር የሚል መልእክት ሲያስተላልፍ አስፈላጊው ቅድመ ዝግጅት መደረጉን በመጥቀስ ነው። መስፍን አራጌ ከነገ በስቲያ በኢትዮጵያ የሚከበረውን የገና በዓል ምክንያት በማድረግ ተከታዩን ዘገባ አሰናድቷል።
ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገናን ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን የተቀዳ ይሆን? በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አገልጋይ መጋቤ ሐዲስ ሚስተር ስላሴ ማናዬ የሚሉት አላቸው።
በተለምዶ ገና ይባላል። ትክክለኛ መጠሪያው ጀና የሚል ነው። የኛ የግሪክ ቃል ነው። ወደ አማርኛ ሲተረጎም ዘወትር በደንሱ ለጊዜ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ማለት ነው። ጌና ማለት በተለይ የአዲስ ኪዳን መጽሐፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት የትምህርት ሃይማኖት መሰረትም አለ። እንግዲህ የአዲስ ኪዳን መጽሐፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው። አብዛኛዎቹ እኛም አዲስ ኪዳን የተቀበልነው ከግሪክ ነው። ወደ ግዕዝ ቋንቋ መጽሐፍ ቅዱስ ከተጻፈባቸውና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ፣ ክርስቶስ የመሳሰሉ ቃላት፣ ጌና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ በአብን ለመግለጽ ተቀምጧል። በመጽሐፍቶቻችን ይገኛል።
የክርስቶስን ልደት ሀገራት እንደ ራሳቸው ታሪክና ትውፊት ያከብሩታል የሚሉት መጋቢ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸውም እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሁሉም አህታዊ ቤተክርስቲያናት ወይም ከምዕራባውያን ቤተክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበር ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጋና ስም ሲያሬድን መሰረት ያደረገ ስለሆነ እንግዲህ ምስጋና ራሱ የቻለ ባሉ የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም አይደለም። በግሪክ በአህታዊ ቤተክርስቲያናት የሚባሉት በግብጽ፣ በሶሪያ፣ ባህር በህንድ እንዲሁም አህት ተብለው በሚጠሩት አህት ተብለው ከሚጠሩት የኤርትራ ቤተክርስቲያን ና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመስል የበዓል አከባበር ወይም የምስጋና ስልት ያላት።
በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና በላሊበላ ሲከበር ልዩ ከሚያሰኟቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል።
ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ 29 ቀን ማለት ነው ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው። እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር አንድ ስለሚሆን አማኙም የአማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል።
በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ።
ቅዱስ ላሊበላ የሰራቸው 11 ውቅር አብያተ ክርስቲያን ናቸው። ከአንድ አለት ማለት ነው። የመጀመሪያው በ28 ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው። 28 ለ29 ሌሊቱን በሙሉ ይቆማል እዛ ቤተ ማርያም ላይ። መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ አላቸው። ከተራራው ላይ ወጥተው ቤዛ ኩሉ ዓለም ዮም ተወልደ፣ የዓለም መድኃኒት ዛሬ ተወለደ እያሉ ላሊበላ ባነጸው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን ዓለም እንደዳነ ለህዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በነበረበት ሰዓት መላእክትና የሰው ልጆች በጋራ በአንድነት አብረው ዘምረው ስለነበረ ይህንን መሰረት በማድረግ ከላይ እንደ መላእክት ከታች ደግሞ እንደ ደቂቀ አዳም የሰው ልጆችን ምሳሌ አድርገው ቤዛ ኩሉ ዓለም ዮም ተወልደ እያሉ እየተቀባበሉ ይህንን ዜማ ያዜማሉ ማለት ነው።
ይሁን እንጂ በላሊበላ በደማቅ ስነስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ፣ ቀጥሎ በሰሜኑ ጦርነት፣ አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምጽ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምዕመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምዕመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል።
አሁን እንግዶቻችን ገብተው እንግዶች እየተስተናገዱ ነው ያሉት። ከቅድመ ዝግጅት አኳያ ያው ሰፊ የሆነ የቅድመ ዝግጅት ነበረ። የሚመጡ እንግዶች የጤና ችግር እንዳይገጥማቸው የጤና ኮሚቴ ተቋቁሟል። የተቋቋመው የጤና ኮሚቴ ሙሉ የጽዳት ስራና የነጻ የሕክምና አገልግሎት እንዲሰጥ ተዘጋጅቶ ነበር። ስራው ጀምሯል። ከጽዳትና ከውበት አኳያ ኮሚቴዎች ተዋቅረው ላሊበላ ጽዱና የአማረች ከተማ ሆናለች። ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ፈጥሯል። ከአዲስ አበባ ላሊበላ፣ ከባህር ዳር ላሊበላ፣ ከጎንደር ላሊበላ በአጠቃላይ ያው መግባት ያለበት እንግዳ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የእግር አጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶችን ተቀብለዋል። በባስ የሚመጡ እንግዶች ጀምረዋል።
በግል ስራ እንደሚተዳደሩ የገለጹልን የአየሄራድ ከንዶ የተባሉ የወልዲያ ኗሪ መንግስት በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለመድፈ መክበራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በአመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ 3 አመት እንዳለፏቸው አያይዘው ገልጸዋል።
አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ሳይቶች ቦታዎች አንዱ ነው። አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም በፋኖና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ሞተዋል።
የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይን አዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቀንቶ በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል።
ያው ወደ ላሊበላ በትንሹ 3 ጊዜ ሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት ሄድኩ 4 አመት በላይ ሆኖኛል። በአውሮፕላን ለመሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባቡር ስንሄድ የተለየ ቦታው፣ ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታግተው ነበር። ስለዚህ መሄድ አንችል። እንደውም አሁን መሄጃ ጊዜያችን ነበር። ጸሎት የምናደርግበት ከእግዚአብሔር ጋር የምንታረቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም ይኸው እያየ ነው። ጦርነቱ ሳያንሰን ደግሞ አሁን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው።
የሰሜን ወሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ስራዎች መሰራታቸውን አመልክተዋል።
ላሊበላ ከተማ የሚኖረው በቱሪዝሙ ነው። መተዳደሪያው የአመት ልብሱን ጉርሱን የሚይዘው እና ከዛ ጋር ተያይዘው የነበሩ የተፈጠሩ የስራ እድሎች በጋይዱ፣ በሆቴል ማህበሩ፣ በእደ ጥበብ ማህበሩ፣ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ ነበር። አሁን ከዚህ ዘርፍ እንግዲህ ማህበረሰቡን በቅርብ ቀርቦናል። ሰላም እንፈልጋለን፣ ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበትና ሰላም ነው። ላሊበላ አሁን ሰላም ነው። ምንም አይነት ነገር የለም። የመጡ እንግዶች በስነ ስርዓት ቦታቸውን ይዘው በረከቱን እየተሳተፉ ነው ያሉት።
ለፈረንጆቹ ገና ከአሮጌው አመት ወደ አዲስ አመት መሸጋገሪያቸው ነው። በዓሉ በአዲስ አመት ለዛ በክርስቶስ ልደት መታሰቢያ ይከበራል። ገና በሁለተኛው ክፍለ ዘመን ይከበር እንደነበር ቀደምት የአብያተ ክርስቲያን መዛግብት ሰንደው እንዳስቀመጡት አዳም ሲንግሊሽ የተባለ ደራሲ ክሪስማስ ቴዎሎጂካል ኢንስፔክሽን በሚል ርዕስ በ2016 ዓ.ም ባሳተመው መጽሐፉ ገልጾታል። ኢትዮጵያም ገናን በማክበር የቀደመ ታሪክ አላት ባይ ናቸው። በአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አገልጋዩ መጋቤ ሐዲስ ሚስጥረ ስላሴ ባናዬ
ቅዱስ ዳዊት የሚናገረው አለ በመዝሙር 71 የገሌው ቅድሜው ኢትዮጵያውያን በፊቱ ይሰግዳሉ ብሎ ተናግሯል። ነገሰ ተርሴስ ወደሲያት አማ ያበቡ ነገሰ ሰባ ዋረብ ጋዳ ያመጹ የሳባና የአረብ ነገስታት ጅመንሻውን ይዘው ይመጣሉ የሚል ቃለ ትንቢት አለ። በዚያ ትንቢት መሰረት ኢትዮጵያ ልደቱን እንደ ሌሎች ሀገራት ሐዋርያ ተልኮላት መምህር አስተምሯት አይደለም። ጌታችን በተወለደበት በቤተልሔም በአካል ተገኝታ እዚያው መካነ ልደቱ ቤተልሔም ከሰባ ሰገላ እንደሆነ ጅመንሻ ወርቅ ከርቤ ካቀረቡት መካከል የምትጠቀስ ናትና የአይን ምስክር ናት ለልደቱ። እንግዲህ ኋላም ደግሞ ቅዱሳን ሐዋርያት የጌታችንን መውረድ መወለድ ባስተማሩበት ዘመንም ከቅዱሳን ሐዋርያት መካከል ቅዱስ ማቴዎስ ወደ ኢትዮጵያ እንደገባ ይነገራል።
በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት፣ አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሻራው እየደበዘዘ ቢመጣም አመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤተል ቅዱስ ስላሴና ቅዱስ ገብርኤል ካቴድራል ይጠቀሳል። የካቴድራሉ ሰባኪ ወንጌል ዲያቆን እያሱ ለማ
ገና ይመታል ካቴድራላችን ላይ ማለት ነው። ከየአካባቢው የሚመጡ የአብነት ተማሪዎች አሉ፣ እነሱ ይሰባሰባሉ። እንደገና ደግሞ በቤተ ክርስቲያኑ ዙሪያ ያሉ የአጥቢያው ምዕመናን የሰንበት ተማሪዎች አሉ፣ በአጥቢያው የሚያገለግሉ ካህናት ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በተለያየ መስክ ቤተ ክርስቲያንን ሲያገለግሉ ነው የሚቆዩት። በገና ሰሞን ግን እነዚህ ሁሉ አንድ ሆነው ትውፊቱን ባህሉን በጠበቀ ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት አባቶቻችን ባሰራሉ ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚል ሁኔታ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተቻለ መጠን አስበው ለመዋል ዝግጅት በማድረግ ላይ እንገኛለን።
መልካም የልደት በዓል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አብራችሁን ቆዩ።
ቅዱስ ላሊበላ ነዋሉኝ ቤቱ
የለምለም ኃይለ ሚካኤልን ላሊበላን ነበር ያደመጥነው። የኢትዮጵያን የሙዚቃ ታሪክ የከተበው ደራሲ የቀጣዩ ውይይት ርዕስ ነው። ይነገር ጌታቸው ቀድሞ በኤፍኤም አዲስ 97.1 ትዝታን በዜማ በተሰኘ በቀደሙት የሙዚቃ ስራዎች ላይ ያተኮሩ ስራዎች የሚቀርቡበት የራዲዮ ፕሮግራም አዘጋጅ ሆኖ ሰርቷል። በ2013 ዓ ም የከተማው መናኝ የተሰኘው በእውቁ የሙዚቃ አቀናባሪ ኤልያስ መልካ ስራዎች ላይ ባተኮረው የመጀመሪያ መጽሐፉ ከአንባቢያን ጋር የተዋወቀው ይነገር በኢትዮጵያ የሙዚቃ ታሪክ ላይ ያተኮረውን ጠመንጃና ሙዚቃ የተሰኘውን መጽሐፉንም አስከትሎ አሳትሟል። አስማማዋየ ነው በእነዚህ ስራዎቹና በቀጣይ ህልሞቹ ዙሪያ ከይነገር ጌታቸው ጋር ቆይታ አድርጓል። እናድምጥ።
ይነገር ጌታቸው፣ በዚህ ቃለ መጠይቅ ከአሜሪካ ድምጽ ጋር ሀሳብን ለመለዋወጥ ስለፈቀድክ በጣም አመሰግናለሁ። እስኪ ራስን አስተዋውቅልን።
እሺ አመሰግናለሁ። ጊዜያት ውስጥ ጋዜጠኛ ነበርኩኝ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍ ኤም 97.1 የሚባላል እዚህ አዲስ አበባ ላይ ስርጭቱን ያደረገና በሌሎችም አካባቢዎች እዛ ለአምስት ዓመት ያህል ሰርቻለሁ። በተለይ ሙዚቃ ስፖርት ፕሮግራሞች ነው። ከዛ በኋላም እንደዚሁ በግል ሬዲዮ ጣቢያዎች ላይ ቆይታ አደርግ ነበረ። ከዛ ጋዜጦችም ላይ እንደዚሁ አምደኛ በመሆን የተለያዩ ጽሁፎችን በማህበራዊ በፖለቲካዊ ታሪክ ቀመስ ጽሁፎችን በሀገሪቱ በነበሩ ጋዜጦች ላይ በተለያዩ አጋጣሚዎች ጽሁፍ ነበር። ከዛ ወደ መጽሐፉ ወይም ወደ ድርሰቱ ዓለም መጥቼ ደግሞ ሁለት መጽሐፍትን አሳትም ያለው የመጀመሪያው በ2013 ለንባብ የበቃው የኤልያስ መልካን ህይወትና ስራዎች የሚተነትነው ወይም የሚዳስሰው የከተማው መናኝ የተሰኘው ስራ ነው። ከዛ በኋላ እንደገና ሁለተኛ ስራዬንም አስከትዬ ጠመንጃና ሙዚቃ የተሰኘ የኢትዮጵያን ሙዚቃ ታሪክ የሚዳስስ መጽሐፍም እንደዚሁ ለንባብ አብቅቻለሁ። ከነ ስራዎች ባለፈ በቡድን ሪሰርቾች፣ በግል ሪሰርች ጥናትና ምርምሮች አዲስ አበባ ዩኒቨርሲቲ፣ ኢትዮጵያ ሳይንስ አካዳሚ እና መሰል ቦታዎች ላይም የተለያዩ ጥናታዊ ጽሁፎችን አቀርባለሁ። አርትዖት ስራዎችም እንደዚሁ ከተለያዩ ታዋቂ ጸሐፊያን ጋር በመሆን ሰርተን ለንባብ አቅርበናል።
በኢትዮጵያ ሙዚቃ ላይ ያተኮሩት ቀደም ሲል የጠቀስካቸው ሁለት መጽሐፍት ለአንባቢያን ያደረስካቸውን በተመለከተ በኋላ ላይ ስለ ይዘቶቹ የምንመለስበት ይሆናል። አሁን ግን ቅድም አንስተው ነበረ በተለይ ኤፍኤም አዲስ 97.1 ላይ የነበረን ቆይታ፣ በእርግጥ በዛን ወቅት ለአድማጮችንም ግልጽ ለማድረግ ከኔ ጋር ባልደረባ ሆነን የሰራንበት አጋጣሚ ነበረ። ምናልባት እሱ አጋጣሚ ወደ ሙዚቃ ስራዎች እንድታዘነብል ፍላጎቱ እንዲያደርብህ አድርጓል ማለት እንችላለን ወይስ ምንድን ነው ወደ ሙዚቃ ስራዎች እንድትገባ ፍላጎት ያሳደረብህ?
በእርግጥ አንዱና ትልቁ ገፊ ምክንያት ቀደም ብለህ የጠቀስከው በኤፍኤም 97.1 ትዝታ መዜማ የሚባል ፕሮግራም ነበር። እዛ ላይ የኢትዮጵያ ሙዚቃ ታሪክን የተመለከቱ ነገሮችን ለማቅረብ ሞክር ነበር። ይሄ ተቋም ደግሞ በሀገሪቱ ትልቁ የኢትዮጵያ ሙዚቃ አርካይቭ ያለበት ተቋም በመሆኑ ብዙ መረጃዎችን የማግኘት ብዙ ቃለ መጠይቆችን የቀደም ድምፃውያንን የመስማት እድል ስለነበር እነዛን ታሪካዊ ጉዳዮችና ታሪካዊ ቃለ መጠይቆች ለምንድን ነው በሌላ መንገድ ለአንባቢ ማድረስ ማይቻለው የሚል አንድ ጥያቄ ነበር። ሌሎች ምክንያቶቹም አሉ። ለምሳሌ ከውጭ ድርጅቶች ጋር አንድ ከጀርመን ፕሮጀክት ጋር የኢትዮጵያ ሙዚቃ ዲስኮግራፊ የኢትዮጵያ ሙዚቃ መረጃዎችን ያለመን ስራ ለመስራት ሙከራ ነበር እና እዛ ፕሮጀክትም ውስጥ ነበርኩ። እነዛ ነገሮች ይበልጥ ሙዚቃን በሌላ መንገድ እንዳስበው እና ሙዚቃ ላይ መጽሐፍ ተገቢ እንደሆነ የሀገሩን ታሪክ በፖለቲካ በኢኮኖሚ ብቻ ሳይሆን ሙዚቃ ራሱ እንደቻለ ማሰቢያ መንገድ ስለሆነ ማህበራዊ ታሪክን ለማወቅ በዛ በኩል ይቻላል የሚልን አስተሳሰብ እንድረዳና የተወሰነ ምችለውን ያህል እንድሞክር ገፊ ምክንያትን አግኝቻለሁ ብያ
የታዋቂው የሙዚቃ አቀናባሪ ኤልያስ መልካ የወት ታሪክን የሰነድክበት የከተማው መናኝ መጽሐፍ ከአንባቢያን ጋር ያስተዋውቅ ይመስለኛል። እስኪ ስለሱ ንገረን።
አዎ፣ የከተማው መናኝ ቀደም ብዬ እንደጠቀስኩ 2013 ላይ ለንባብ የበቃ መጽሐፍ ነው። እዚህ መጽሐፍ ውስጥ በኢትዮጵያ ሙዚቃ ታሪክ ውስጥ በተለይ በቅንብር እንደው ግዙፍ አሻራቸውን አኑረዋል የሚባሉ ባለፉት 60 ዓመታት 5 ወይም 6 አቀናባሪዎች ናቸው። ቁጥሩ ላይ የሙዚቃ ባለሙያዎች ክርክር ስላላቸው ነው። ከነዛ ውስጥ ኤልያስ መልካ አንዱ ነው። ኤልያስ አቀናባሪ ብቻ ሳይሆን ግጥምም ይጽፋል። ዜማ ደራሲ ነው። በጣም የታወቀ ጊታር ተጫዋች ነው። ግሩም የሆኑ ሙዚቃዎችን ደግሞ ፕሮዲውስ አድርጓል። እንደዚህ አይነት ሰዎች በሙዚቃችን ውስጥ እንደ ብርቅ የሚታዩ ናቸው። ብዙ የተለመዱ አይደሉም። ስለዚህ መጀመሪያ ራሱን የኤልያስን ሀሳቦች እንደ ማሰቢያ አድርጎ ዘመኑን የእሱን ያለፈበትን ህይወት ውደት ይብዛ የሚነስም የራሱ ነገር ያለው መሆኑ እንደተጠበቀ ሆኖ የምንጋራቸው ደግሞ በዛ ዘመን ውስጥ በመኖራችን የእኛ ዘመን ሰው በመሆኑ የእኛን ትውልድ የሚገልጽ ሰው እንደመሆኑ መጠን እሱን ማሰቢያ አድርጎ ዘመኑን ለመተንተን ዘመኑን ለመረዳት ሙከራ ማድረግ ያስፈልጋል የሚል እምነት ነበረኝ። ስለዚህ ከስራዎቹ የተነሳ ኤልያስ የጻፋቸው ግጥሞች ውስጥ ኤልያስ የሰራቸው ስራዎች ውስጥ ዘመናችን እንዴት ተገለጸ፣ ዘመኑ ምን ይመስል ነበር የሚለውን ነገር ለማንሳት ሞክሬያለሁ። ከዛ ባለፈ እንግዲህ ኤልያስ ደግሞ እንደ አንድ የሙዚቃ ሰው የተገለጠ የሚታወቅ ሰው አልነበረም። ብዙ የስቱዲዮ ሰው ስለሆነ ግዙፍ ማንነት ያለውን ብዙ መልክ ያለውን ይህንን የሙዚቃ አቀናባሪ ለአንባቢው ለቀጣይ ትውልድ ማስተዋወቅ ያስፈልጋል በሚል ያንን ስራ የሰራሁበት መጽሐፍ ነው የከተማው መናኝ።
ሁለተኛውና በኢትዮጵያ ሙዚቃ ታሪክ ላይ ያተኮረው ጠመንጃና ሙዚቃ የተሰኘው መጽሐፍ ብዙም ሳይቆይ ነው ለህትመት የበቃው። ለአንባቢያን ባደረስክበት የጊዜ ሂደቶች ውስጥ የጊዜው እርዝማኔ ያን ያክል ሩቅ የሚባባል አይደለም እና እንዲሁ ዝግጅቱ ቀድሞ የተደረገ ነው ማለት እንችላለን። ይዘቱንም አብረን እናንሳው ብዬ ነው።
አዎ፣ የከተማው መናኝ ከመጽሐፉ በፊት ነው ይሄ መጽሐፍ የተጻፈው። ጠመንጃና ሙዚቃ በጣም ጥቂት ማስተካከያዎች ብቻ ነው ተደርጎበት የወጣው። በዚህ ደረጃ ጠመንጃና ሙዚቃ ከመጽሐፉም ርዕስ እንደተቀመጠው ፖለቲካ፣ ታሪክና ሙዚቃን አሰናኝቶ ወይም ደግሞ አዋዶ የቅድመ አብዮቱን የኢትዮጵያ ታሪክ ለመተንተን ይሞክራል ነው። እንዳልኩ የኢትዮጵያ ሙዚቃ ብቻውን ሙዚቃ ታሪክ ሳይሆን የኢትዮጵያ ታሪክን የተሸከመ ነው። እንደ ዝም ብሎ ሙዚቃን ብቻ የሚተርክ ወይም የሚያስሶች ታሪክ ያለበት ብቻ ሳይሆን በሙዚቃ ውስጥ አገር ተሰርቷል ብዙ ጊዜ ተደጋግሞ እንደተባለው። ስለዚህ እንደ አንድ ቀላል ምሳሌ እንኳን ብናነሳ ለርዕሱም አንድ ራሱን የቻለ አህማዱን ያገለገለውን ነገር ብናነሳ፣ ለምሳሌ ጣሊያን ወደ ኢትዮጵያ ሲገባ ጎንደርና አዲስ አበባ ላይ አዝማሪዎች መሰንቆን መያዝ እንዳይችሉ አዋጅ አውጆ ነበር። ያ ማለት መሰንቆ የጦር መሳሪያ ያህል የሚፈራ ትልቅ ጸረ ወረራ መሳሪያ ሆኖ ያገለግላል የሚል ስጋት ስለነበር በዛ ደረጃ ትልቅ አቅም አለው ተብሎ ይታሰብ የነበረ ነው። ብዙ አዝማሪዎችም ህይወታቸውን አጥተዋል። ብዙ አዝማሪዎችም በሰሯቸው ስራዎች ኢትዮጵያውያን በነጻነታቸው እንዲዋደቁ እና በመጨረሻም ነጻነታቸውን እንዲያውጁ አድርገዋል። ስለዚህ መጽሐፉ በዋነኝነት እንዳልኩ ከ1966 በፊት የነበረውን የኢትዮጵያ ሙዚቃ ታሪክ፣ ፖለቲካና አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን የተነጠንቁበት መጽሐፍ ነው። በዛ ሂደት ውስጥ ግን በዋነኝነት ደግሞ አንድ ሌላ ኮንትሪቢሽን የሚሆነው እስከዛ ዘመን ድረስ የነበሩ ስራዎችን በተቻለ መጠን ማን እንዴት ሰራ የሚለውን ለማየት ተሞክሯል። ቢያንስ እንደ ጅምር 1000 ለሚሆኑ ሙዚቃዎች መረጃ ለማቅረብ ተሞክሯል። ዜማ፣ ግጥም፣ አሬንጀራቸው ማን ነው፣ እንዴት ተሰሩ፣ የትኛው ኦርኬስትራ አቀናበራቸው የሚለውን ወደ 1000 የሚጠጉ ሙዚቃዎችን ለማቅረብ ተሞክሯል። ይህ እንግዲህ ነገ ከነገ ወዲያ ለሌላ ምርምር የሚጋብዝ ለሌላ ማሰብ የሚጋብዝ ይመስላል።
እንደው በእርግጥ የኢትዮጵያ ሙዚቃ ታሪክ የሚገባውን ያህል ተወስቷል ብለህ ታስባለህ ወይ? ያን በተመለከተስ ታሪኩ በመጽሐፍ ደረጃ እና በተለያዩ መልኩ በቀጣይ በማስተዋወቅ በኩል ስፒድ መደረግ አለበት ትላለህ?
እውነት ለመናገር በኢትዮጵያ ሙዚቃ ላይ ሙከራዎች ተደርገዋል። በተለይ በቀደመው ዘመን አገር አሳሾች ሲመጡ ኢትዮጵያን እንደሚታወቀው ለሙዚቃ የሚሰጡት ዋጋ ብዙ ስላልነበር ብዙ ነገር አላኖሩንም። ግን የውጭ ዜጎች ወደ ኢትዮጵያ በመጡ ቁጥር የተመለከቱትን ነገር በጉዞ ማስታወሻዎቻቸው ላይ ኖረዋል። እነሱን መለቃቀም እና ትልቁን ስዕል ለመስራት መሞከር አንድ ራሱን የቻለ ይመስላል። እሱን ከተመለከትነው ሙከራዎች መደረግ ከጀመሩ ቆይተዋል ብለን ልንናገር እንችላለን። ምናልባት እነ ጀምስ ብሩስ ወደ ኢትዮጵያ ከመጡበት ዘመን ጀምሮ የኢትዮጵያ ሙዚቃ ላይ የነበሩ የታዘቧቸውን በመንገድ ያዩቸው ነገሮች አኑረዋል። ግን ሙዚቃና ሙዚቃን ብቻ ትኩረት አድርገው የተሰሩ ስራዎችን ከተመለከት በጣም ጥቂት ናቸው። እንደዚህ የሚያኩር አልበም ተሰርተዋል የሚያስብሉ አይደሉም። አንዱም ወደ ኢትዮጵያ ሙዚቃ እንድገባና አንድ ነገር ማለት ቢያንስ መጨመር የሚቻል ከሆነ እሷን ጠጠር ለመወርወር የጋበዘኝ ምክንያት ነው። ብዙ ስራዎችን አፍ ሞልተን የምናወራባቸውን ስራዎች አለማግኘታችን ነው። ስለዚህ እንግዲህ ከዚህ በፊት የነበሩ ትልልቅ ሰዎች በትምህርት ቤት በመመረቂያ ጽሁፎቻቸው በምርምሮቻቸው ብዙ ብለውናል። ግን በአማርኛ ተሰርቶ እነዛን ጽሁፎች አላገኘናቸውም። በአማርኛም ደግሞ ሙከራዎች ነበሩ። ዙሮ ዙሮ የሚያጠግቡ ስላልሆኑ እስካሁን ድረስ የተሰሩ ስራዎችን ይዞ ነገ ከነገ ወዲያ ደግሞ በቁጭት የተሻለን ስራ መስራት ይቻላል ብዬ አምናለሁ። እንደው ጥቂት ነገር መጨመር ካለብኝ ሙዚቃ እንደ ብዙ ጊዜ ማሰቢያ ነው። የኢትዮጵያ ታሪክ ብዙ ጊዜ ፖለቲካል ታሪካችን ነው በብዛት የተጻፈው። የፖለቲካ ታሪካችን ብዙ መጓተት ያለበት ነው። አገሩ በደንብ ሊሰራ ሊታሰብበት ከተገባ ደግሞ ከፖለቲካ ታሪኩ ባለፈ ማህበረሰባዊ ውህደቱ፣ ማህበረሰባዊነቱ፣ ማህበረሰባዊ አንድነቱ፣ ሶሻሊስቱ መጠናት ያለበት እሱ ደግሞ የሚገኝ አንዱ ጉዳይ በሙዚቃ ውስጥ ነው። ዘመኑን ማጥናት እንዴት ነበረ የነበረው መስተጋብር የሚለውን ማወቅ የሚቻለው እና ሙዚቃን ማጥናት የሙዚቀኞችና የሙዚቃን ታሪክ ብቻ ሳይሆን ሀገሩን ድጋሚ ዩኒፋይ ለማድረግ ለማወቅ ለመመርመር ያስችላል የሚል አመለካከት አለ።
ይህ ነገር አሁን እየሰራቸው ያሉ ስራዎች ካሉ ምንድን ናቸው? መቼስ ወደ አንባቢያን ይደርሳሉ? የነበረን ቆይታ እናጠናቃለን።
የሙሉ ጊዜ ጸሐፊ ባልሆንም ጊዜ ሲኖሩ የሚጀማመሩ ነገሮች ይኖራሉ። ስለዚህ መቼ ያልቃሉ የሚለውን እርግጠኛ መሆን ያስቸግራል። ግን የተጀመሩ ስራዎች አሉ።
ከዚሁ ከሙዚቃ ጋር ተያዘ
ወደ አሁን ወደ ታሪክና ቀደም ያልኩት ማህበረሰባዊ ታሪክ ላይ ብቻ ሙሉ በሙሉ ያተኮረ ስራ ነው። ሀገሩ መስተጋበር፣ የሀገሩ ስሪት ላይ የሚያተኩር ስራ ነው ለመስራት የሞከርኩ ያለ እንግዲህ እንዳለቀ እሱን ለማቅረብ ሞክራለሁ ብዬ አምናለሁ። እግዚአብሔር
በጣም እናመሰግናለን። በአሜሪካ ድምፅ አድማጮቻችን ስም ከእኛ ጋር ስራዎችን በተመለከቱና ስለአንተ ስራ ወጋኒ ነገር ጌታቸውን በጣም ከልብ እናመሰግናለን ለነበረን ቆይታም።
እሺ ዜር ያክፍልን። በጣም አመሰግናለሁ። መልካም ዜ
ደራሲ የነገር ጌታቸውንና አስማማ ዋየነውን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ላይ የሚተላለፈውን የእሁድ ምሽት የራዲዮ መጽሔት ፕሮግራም ነው። አብራችሁን ቆዩ። ዲያቆን ፍሬው ሰይፉ ቴክሳስ ግዛት ዳላስ ከተማ ላይ አድዋ የባህልና የታሪክ ህብረት የተሰኘው ተቋም መስራች ናቸው። ተቋሙ ከሰፊው የኢትዮጵያውያን ባህልና ታሪክ ጨልፎ በከተማዋና በአካባቢው ለሚኖረው ህዝብ ያስተዋውቃል። ትውልደ ኢትዮጵያ ታዳጊዎችና ወጣቶች ማንነታቸውን ያውቁ ዘንድም ያስተምራል። ሀብታሙ ስዩም ዲያቆን ፍሬውን ስላስጀመሯቸው አዳዲስ መርሃ ግብሮችና የስካሁን ጉዟቸው እንዲያወጉት ጋብዟቸዋል።
እጅግ በጣም አመሰግናለሁ ዲያቆን ፍሬው ሰይፉ። በመጀመሪያ በገና በዓል ዋዜማ ላይ ሁነን ነው ይህንን ቃለ ምልልስ እየቀረጽን ያለ ነውና እንኳን ያደረሰውት። በጣምም አመሰግናለሁ በአድማጮቼ ስም በመጀመሪያ
እንኳን አብሮ አደረሰን። እኔም ከልብ አመሰግናለሁ።
ቀደም ብዬ እርስዎን እንዲህ በአካል ከመተዋወቄ በፊት ዳላስ ከተማ ላይ 360 ቀናትን ሙሉ የኢትዮጵያ ባህላዊ ልብስ ለብሶ መኪናውን በሰንደቅ ዓላማ ስቦ የሚንቀሳቀስ ሰው አለ የሚል መረጃ ሰማ ነበረ። የዛሬ 2 ዓመት ስንገናኝ ነው ያንን ያረጋገጥኩት። ዲያቆን ፍሬው፣ ይህንን እንደ ኢትዮጵያ ማህበረሰብ አምባሳደርነት ያስቆጠረውትን ስራ መቼ ነው የጀመሩት? ለምንስ ጀመሩት?
በኢትዮጵያ 2000 ዓ.ም ላይ ነበረ የጀመርኩትኝ። እንግዲህ ያለማቋረጥ ዘንድሮን ጨምሮ ላለፉት 17 ዓመታት ይሄንን ያለመታከትም ያለማቋረጥም እስካሁን ድረስ ቀጥሏል።
እንደው 360 ቀናት የሚለበስ የኢትዮጵያ ባህላዊ አልባስ የማግኘቱ ሂደትስ ከባድ አልነበረም ወይ?
ብዙ ጊዜ ልብሶቹ ተቀናጅተው አንተ ትከሻ ላይ ሲታዩ ለሚያየው ሰው ከማማር ባለፈ በቃ ቀላል ነው የሚመስለው። ግን እሱን ለማግኘት የሄድበት የነበረው ወይም አሁንም እየሄድኩበት ያለው ርቀት ግን እጅግ በጣም አድካሚም አታካችም ጭምር ነው። ያውም ደግሞ ከሀገር ርቀ ስትኖር እንዲህ አይነት ነገሮችን ባሰብከው ልክ የማታገኝበት ሁኔታ ይፈጠራል። ከዛ በተጨማሪ ደግሞ በጣም ትልቁ ተግዳሮት ምለው ደግሞ እኔ የምመርጣቸው የባህል አልባሳት በጣም ረጅም እድሜ ያስቆጠሩ የጥንት ጥበቦችን ነው። ዘመን አይሽር የሚባሉ የጥበብ አይነቶች ሆነው በቃ ሲለበሱ ሁሌም ዛሬ ማረከው የዛሬ 5 ዓመት ማረከው 10 ዓመት አረከው ልብሱ ሲታይ ሁልጊዜ አዲስ ነው፣ ልብን ይማርካል። እና በጣም ጥንቅቅ ያሉ ቀድሞ ጥበቦች አሉ። እነዛን ጥበቦች ፈልጎ ለማግኘት እጅግ በጣም ትልቅ ተግዳሮት አለ። ያው እንግዲህ እንዳልኩ እኔ እዚህ ሆኜ ነው ያው ልብሶቹን በገበያ እየሄድኩ እያስፈለግኩ የምገዛቸው አይደሉም። የኔ ልብሶች ከገበያ ሄደው ሱቅ አንኳኩቼ ሄጄ የገዛሁት ልብስ የለኝም። ነገር ግን የራሴ ሸማኔ አለኝ። ላለፉት 15 ዓመታት ገደማ የኔን ልብስ ብቻ የሚሸምን ሸማኔ አለ። እነዚህን የሽመና ውጤቶች ደግሞ ወደ ልብስ የሚቀይሩ ደግሞ የልብስ ስፌት ባለሙያ ደግሞ የራሴ አሉኝ። ከዛ ደግሞ ጫማ ደግሞ የሚሰራ ቤርሜሮ የሚባል የኢትዮጵያን የቆዳ ምርት ብቻ የሚጠቀም ኢትዮጵያ ውስጥ በጣም የታወቀ አገር በቀል ጫማ ሰሪዎች አሉ። እነዚህ ሰዎች ጋር በቀጥታ በመገናኘት ነው ልብሶቹን ከምንጩም ማገኘው።
በአልባሱ ጀመር ነው እንጂ የእርስዎ የኢትዮጵያን ባህልና ትውፊት የማስተዋወቅ ጉዞ አንድ ደረጃም የተራመደ ነው ማለት ይቻላል። በተለይም ደግሞ አድዋ የባህልና የታሪክ ህብረት የተሰኘ ተቋሙ ዳላስ ቴክሳስ ላይ መመስረቱ የራሱን አስተዋጽኦ የመፍጠሩ ሁኔታ ሲነገር እሰማለሁ። እሱስ ተቋም መቼ ተጀመረ? ምን አይነት ስራዎችንስ በመስራት ላይ ይገኛል በአሁኑ ጊዜ?
አድዋ የባህልና የታሪክ ህብረት ሲል ለትርፍ ያልተቋቋመ ነን ፕሮፊት ኦርጋናይዜሽን ነው። በዋናነት የኢትዮጵያን ባህል፣ ታሪክ፣ ቅርስና ቱሪዝም እዚህ ሀገር ተወልደው ለሚያድጉ የኢትዮጵያ ልጆች ለማስተዋወቅ እንዲሁም ለሌላው ዓለም የኢትዮጵያን የቱሪዝም ሴክተር ፕሮሞት ለማድረግና ማርኬቲንግ ለመስራት ታስቦ የተቋቋመ ህብረት ነው። ይሄ እንግዲህ ወደ አሜሪካን ሀገር ከመጣው የዛሬ 9 ዓመት ገደማ ነው አድዋ የባህልና የታሪክ ህብረት በህግ በስቴት ኦፍ ቴክሳስ ላይሰንስድ ሆኖ ነን ፕሮፊት ሆኖ የተመዘገበው። ስለዚህ ይሄ ተቋም ላለፉት 9 አመታት በተለያየ መልኩ የተለያዩ ፕላትፎርሞችን በማመቻቸት የኢትዮጵያ ኮሚኒቲ ማህበረሰብም ጋር እንዲሁም ደግሞ ሌላውም ኮሚኒቲ ጋር ተደራሽ ሆኖ ስራዎችን ሲሰራ ቆይቷል። በዋናነት እንዳልነው ሀገራችን ኢትዮጵያ በጣም ብዙ ሀብት ያላት እሴት ያላት ሀገር እንደመሆኗ መጠን ያንን ሀብት ለሌላው ማህበረሰብ የማስተዋወቅና የኢትዮጵያን ቱሪዝም ፕሮሞት በማድረግ የማርኬቲንግ ስራ መስራት ነው። ያው እንዳለመታደል ሆኖ ከሌላው ዓለም የተሻለ የቱሪዝም መዳረሻ ያላት ሀገር ያለችን ቢሆንም ግን ማርኬቲንግ ላይ ያለን እንቅስቃሴ በጣም ደካማ ከመሆኑ አንጻር እንደው እንደ ሀገር እንኳን በሰሜን አሜሪካ በሚከናወኑ ትልልቅ ፕሮግራሞች ላይ ስንመለከት የኢትዮጵያን ቱሪዝም የማስተዋወቅና ያንን ለዓለም የመሸጥ እንኳን እንቅስቃሴ አንመለከትም። በጣም ሰፋፊ ፕሮግራሞች በተለያዩ አጋጣሚዎች ይከናወናሉ። ግን ያንን ካለማረጋችን የተነሳ ሀገራችን ኢትዮጵያ በቱሪዝሙ ሴክተር ልታገኝ የሚገባትን ከፍተኛ የሆነ የውጭ ምንዛሪ የማታገኝበት አይነት ሁኔታ ነው የተፈጠረው። ስለዚህ በተቻለ መጠን አድዋ የባህልና የታሪክ ህብረት በየመዳረሻዎቹ ይሄንን የሀገራችንን የቱሪዝም እሴት ከመላው ዓለም ተወጣጥቶ ለሚኖሩ የተለያየ ማህበረሰብ የማስተዋወቅ ስራ ከዛ በተጨማሪ ደግሞ ታዳጊ ልጆች ስለ ሀገራቸው በቂ የሆነ እውቀትና መረጃ እንዲኖራቸው ምክንያቱም የሚኖሩት ከተለያየ ማህበረሰብ ጋር ተቀላቅለው እንደመሆናቸው መጠን በሚማሩባቸው ትምህርት ቤቶች ውስጥ የሌሎችን ሰሚና አድማጭ ብቻ መሆን ሳይሆን የሚገባቸው ኢትዮጵያ የምትባለው ሀገር ቀዳማዊት የረጅም ዘመን ታሪክ ያላት ብዙ የሚነገር ታሪክ ያላት ሀገር መሆኗን ልጆቹ አውቀውና ተረድተው ለሌሎቹ ጓደኞቻቸው ይሄንን የሚነግሩበት የሚያስተዋውቁበት እነሱም ደግሞ በሀገራቸው ታሪክ ቀና ብለው ደረታቸውን ነፍተው መሄድ የሚችሉበትን ሁኔታ መፍጠር ነው ትልቁ ሐሳብ። ይሄንንም ደግሞ በመጠኑም ቢሆን በልካችን በእኛ አቅም ልክ ውጤታማ ሆኖ ያየንበት ሁኔታ አለ። ለምሳሌ እነዚህን ዝግጅቶች የተለያዩ ፕላትፎርሞችን እየቀረጽን ነው የምናዘጋጀው። አንደኛውና ዋንኛው በየአመቱ የካልቸር ዴይ የባህል ቀን ተብሎ ከኤሌመንተሪ እስከ ዩኒቨርሲቲ ድረስ በየአመቱ የሚከናወኑ የባህል ቀኖች ላይ አቅማችን በፈቀደ አብዛኞቹ ትምህርት ቤቶች ተደራሽ ለመሆን ነው የምንሰራው። ስለዚህ ቀድመን ልጆችን እናሰባስብና ከየትምህርት ቤቱ የተውጣጡ ልጆችን እናሰባስብና እነሱን የኢትዮጵያ እሴትና ሀብት በሆነ ጉዳይ ላይ መጠነኛ የሆነ ትሬኒንግ እንሰጣቸዋለን። ልጆቹ ራሳቸው የሀገራቸውን ባህል ታሪክና ቅርስ በሚገባ ከተረዱ በኋላ ያንን ሄደው ራሳቸው ፕሬዘንት እንዲያደርጉ ነው የምናደርገው። ብዙ ጊዜ የሚቸግራቸው ነገር ምንድን ነው? ሲሪያሎቹ ማግኘት ነው። እኛ ደግሞ ያው በአድዋ የባህልና የታሪክ ህብረት የወደፊት እቅዳችን ያው ሚዚየም የመክፈት ስለሆነ በተለያየ ጊዜ ያሰባሰብናቸው የተለያዩ ግብአቶች ስላሉን ይሄንን ግብአት ለቤተሰብ በኃላፊነት ለምሳሌ 13ቱን የዓለም አቀፍ ቅርሶች በዩኔስኮ የተመዘገቡ የዓለም አቀፍ ቅርሶችን አዘጋጅተን በ13 ትምህርት ቤት ልንልከው እንችላለን። ምክንያቱም አክሱም ብቻውን ራሱን የቻለ በጣም ትልቅ ታሪክ ነው። ይነገርለት ቢባል ጊዜ ራሱ አይበቃም። ላሊበላ እንደዛው፣ ጎንደር እንደዛው፣ የጥምቀቱ አከባበራችን፣ የመስቀል አከባበራችን የተለያዩትን ነገሮች ብናነሳ በጣም ጊዜ ይፈጅብናል ለልጆቹም ቢሆን። ስለዚህ 13 ትምህርት ቤት ላይ እያንዳንዱን ቅርስ ከሙሉ ማስረጃና መረጃ ጋር አድርገን ለልጆቹ የምንሰጥበት ሁኔታልና በዚህ መልኩ ልጆቹ አንደኛ ታሪካቸውን ያውቃሉ፣ በራሳቸው ይተማመናሉ። ስለዚህ ስለ ጥቁር ህዝብ ኩራት ስለሆነው የአድዋ የድል በዓል ልጆች እንዲናገሩ ሰፊ የሆነ ስራ እንግዲህ ከስያሜው አንጻር አድዋ የባህልና የታሪክ ህብረት እንደመባሉ መጠን በአድዋም ላይ ዘርፈ ብዙ ስራ እንሰራለን።
እንደው ካነሳ ነው አቀር ህጻናትና ታዳጊ ትውልድ ኢትዮጵያ ላይ የሚያተኩሩ የተለያዩ ዝግጅቶችና መርሃ ግብሮችን ቀርጻችሁ በመንቀሳቀስ ላይ ትገኛላችሁ። በተለይ ደግሞ ከሚታወቁት መርሃ ግብሮች መካከል አንዱ የልጆች ዓለም የተሰኘው ነው። እናንተ ልታስተዋውቁት ከትውልደ ኢትዮጵያ ህጻናትና ታዳጊዎች ጋር ልታዛምዱት የፈለጋችሁት የልጆች ዓለም ምንስ ላይ ያተኮረ ነው?
እንግዲህ የልጆች ዓለም አሁን ለሁለተኛ ጊዜ የፊታችን ጃንዋሪ 11 ኔክስት ዊክ ቅዳሜ የሚከናወን ነው። ባለፈው ኖቬምበር 2 አንደኛው የልጆች ዓለም ፌስቲቫል ተከናውኗል። እንግዲህ በዚህ ሐሳብ ውስጥ ብዙ ጊዜ ለወላጆች መልእክት ማስተላለፍ ስንፈልግ በልጆች በኩል ነው እንድንሄድ ያለው ትሬንድ እንደሚያስገድደን። ስለዚህ እንደው እኛ ስደተኞች እንደመሆናችን መጠን በዚህ በመራቡ ዓለም ስንኖር ከልጆች አስተዳደግና ከቤተሰብ ጋር ተያይዞ ብዙ ተግዳሮቶች ይገጥሙናል። ምክንያቱም እኛ የመጣንበት ማህበረሰብ ባህሉ እሴቱና እዚህ ያለው ነገር ፍጹም የተለያየ ከመሆኑ አንጻር አንዳንድ ነገሮች ጋር የምንተላለፍበት ሁኔታ ስለሚፈጠር ወላጆች ኢትዮጵያውያን ልጆቻቸውን እዚህ ሀገር ተወልዶ ያደጉ ልጆቻቸውን በምን አይነት መልኩ ቢያሳድጓቸው ልጆቻቸው ስኬታማም የተሻለም ቦታ እንዲደርሱ ማድረግ እንደሚችሉ፣ አንዳንድ ጊዜ ወላጅ ሆነን ደግሞ ልጆች የምናሳድግበት መንገድ ድሮ እኛ ኢትዮጵያ ካደግንበት ባልተናነሰና በከዛ ባልተሻለ መልኩ የሚሆኑባቸው አጋጣሚዎች እጅግ ሰፊ ናቸው። ከዚህ አንጻር እንዲህ አይነት መድረኮችን ብንፈጥር አንደኛ ልጆቹ እርስ በእርስ የመተዋወቅ እድል ይፈጥርላቸዋል። ከዛ በኋላ ደግሞ ያው እዚህ ሀገር ልጆች እንግዲህ ገና ከልጅነታቸው ወደ ትምህርት ቤት ስለሚሄዱ ልጅነታቸውን በቅጡ የማያጣጥሙበት አይነት ሁኔታ ነው ያለ። እንደ ወላጅ እንደ ኢትዮጵያዊ ለልጆቻችን የምንነግራቸው ነገር አለ። እኛ ልጆች ሆነን እንዲህ አድርገን ውሃ ተራጭተን ጭቃ አብኩተን አፈራቡነን እንደዚህ አድርገን እንዲህ ሆነን የምንላቸውን የልጅነት ትዝታዎች ልጆችም እንደው እንዲያልፉበት በሚል ኢንተርቴን ያደርጋቸዋል በሚል ልጆቹ እዛ በሚመጡበት ጊዜ የተለያዩ አክቲቪቲዎች እናዘጋጅላቸዋለን። በዛም የፈለጉትን አይምሯቸው ውስጥ ያለውን የፈጠራ ውጤት ለመስራት እድል ያገኛሉ። ተሰጦ ያላቸው ልጆች ይመጣሉ። በጣም ታለንትድ የሆኑ ሰዓሊዎች ሊሆኑ ይችላሉ፣ ሙዚቀኞች ሊሆኑ ይችላሉ። በቃ ላይቭ የሆነ ነገር ይኖራቸዋል። ለምሳሌ ስዕል የሚሰሉ በጣም ጎበዝ ጎበዝ ታዳጊ ልጆች ካሉ እዛው ላይቭ እዛ ውስጥ ያሉ ልጆችን በመሳል ልጆቹን በጣም ሰርፕራይዝ ያደርጓቸዋል። ታለንታቸውን ፈልገው የማግኘት እድል ያገኛሉ። አንዱ ከአንዱ ያለውን ልምድ ሼር የሚያደርግበት ጓደኝነት የሚፈጥሩበት የሙዚቃ ሆቢ ያላቸው ልጆች እርስ በርሳቸው አሁን አንድ ታዳጊ ልጅ አለ እዚህ የ7 ዓመት ታዳጊ ልጅ እና ኪቦርድ ነው የሚጫወተው። በ7 ዓመቱ የሚጫወታቸው ሙዚቃዎች ሁሉ ቀደምት የኢትዮጵያውያን ጥንታዊ ሙዚቃዎችን በኪቦርድ ሲጫወት በ7 ዓመቱ ስታዳምጠው በቃ ፈዘ ነው የምትቀረው። እና እንዲህ አይነት ልጆች እዛ ፕሮግራም ላይ ይመጡና ሌሎች እንዲህ አይነት ፍላጎት ያላቸውን ታዳጊዎች የማነቃቃትና የማበረታታት ስራ ይሰራሉ። ግን ከዚህ ጀርባ የተፈለገው ዋናው ሐሳብ ምንድነው? ወላጆች በልጆች አስተዳደግ ላይ በቂ የሆነ ዕውቀትና መረጃ እንዲኖራቸው ማድረግ እነሱን ማብቃት ነው። የተለያዩ ጌስት ስፒከሮች ይገኛሉ። በተለያየ ፕሮፌሽን ላይ ስፔሻላይዝ ያደረጉ ካውንስለሮች ናቸው የሚመጡት። ለምሳሌ ያህል ልጆችን በዚህ በምዕራቡ ዓለም የማሳደግ ተግዳሮት ምንድን ነው? እንዴት ነው ልጆችን የምናሳድገው የሚል ሀሳብ ይዞ የሚመጣ በትዳርና በቤተሰብ ዙሪያ የሚያማክር ባለሙያ ይመጣል። ሌላኛው ደግሞ ስፔሻል ኒድ ላይ እንግዲህ በተለያየ መልኩ ኦቲስቲክ የሆኑ ልጆች ያሏቸው ወላጆች ዛሬም ከቤት የማይወጡበት ልጆቻቸውን የሚደብቁበት፣ አንዳንድ ጊዜ ልጆቻቸው ሕክምና ማግኘት እየቻሉ ማህበረሰቡ ምን ይለኛል እንዲህ አይነት ልጅ አላት ይባላል ተብለው ልጆቻቸውን ቤታቸው ቆልፈው የሚያስቀምጡ ወላጆች አሁንም አሉ። ስለዚህ ለእንደነዚህ አይነት ሰዎች እውቀት የሚሰጡ የስፔሻል ኒድ ላይ ስፔሻላይዝ ያደረጉ ይመጣሉ። ወላጆችም በቂ የሆነ በቤተሰብና በልጆች አስተዳደግ ላይ እውቀትና መረጃ የሚያገኙበት እርስ በእርሳቸው እንዲገናኙ ኔትወርኩን እንፈጥራለን። ልጆቹም ደግሞ በተለያየ መልኩ ልክ እንደዚሁ ኔትወርክ ፈጥረው የሆነ ቦታ ሲገናኙ በቃ እንደሚተዋወቁ አውቀው አንድ አይነት የአንድ ሀገር ልጆች እንደሆኑ አውቀው እርስ በእርሳቸው የሚጠባበቁበትን ሁኔታ ይፈጥራል ብለን አስበን ነው እንግዲህ የልጆች ዓለም ፌስቲቫልን የምናዘጋጀው።
ዲያቆን ፍሬው ሰይፉ፣ እንደው ከመለያየታችን በፊት ስለ መጪ ዘመን እቅዳችሁ የኢትዮ አሜሪካውያን የትውልድ ኢትዮጵያውያን ማህበረሰብ ድጋፍ ምን መምሰል እንዳለበት ትንሽ ጥቆማ ቢሰጡ ደስ ይለኛል።
በቀጣይ አንዱና ትልቁ እቅዳችን ዳላስ ውስጥ እንግዲህ ያው ከዚህ ቀደም እንዳወራ ነው ለጊዜው አሁን መኖሪያ ቤቴ ነው ሚዚየም የሆነው። ግን በቀጣይ የምናስበው ነገር በቃ ዳላስ ውስጥ አንድ ትልቅ የራሳችን ኢትዮጵያዊ ሚዚየም እንዲኖር ነው። እዛ በተጨማሪ አሁንም በልጆችና በቤተሰብ ጉዳይ ላይ በጣም አጽንኦት ሰጥተን ይህንን አጠንክረን አሁን 2 ብለናል 3-4 እያልን በዳላስ ብቻ ሳይሆን በተለያዩ ስቴቶች በመዘዋወር የማዘጋጀቱን ስራ አጠናክረን ወደፊት የምንቀጥልበት ነው የሚሆነው። እንዲህ አይነት ስራዎች ሲሰሩ ትልቁና ዋናው ሞራል ነው፣ በርቱ የሚለው ሐሳብ ነው። ይሄ ጉዳይ የጋራ ጉዳይ ነውና አብረን ልንቆም ይገባል የሚል እሳቤ ሊኖረው ይገባል፣ ኢትዮጵያውያን የሆኑ ወላጆች ማለት ነው።
እጅግ በጣም አመሰግናለሁ ዲያቆን ፍሬው ሰይፉ። አድዋ የባህልና የታሪክ ህብረት የተሰኘው ዳላስ ላይ መቀመጫውን ያደረገ ተቋም መስራች ነዎት። የኢትዮጵያና ኢትዮጵያውያንን ባህልና ትውፊት ለማስተዋወቅ በሚያደርጉት መርሃ ግብሮችም ይታወቃሉ። ከአሜሪካ ድምፅ ጋር ለነበረውት ቆይታ ላጋሩን ሀሳብ ሁሉ በእጅጉ አመሰግናለሁ።
እኔም ከልብ አመሰግናለሁ ሀብታሙ፣ ጊዜ ወስደህ አስበህ በዚህ ጉዳይ ላይ እንድንወያይ ስላደረግ የእናንተንም የአሜሪካ ድምፅንም እጅግ ከልብ አመሰግናለሁ። ለሁላችንም መልካም የገና የልደት በዓል ይሆንልን።
ሀብታሙ ስዩምንና በዳላስ ቴክሳስ የአድዋ የባህልና የታሪክ ህብረት መስራቹን ዲያቆን ፍሬው ሰይፉን እናመሰግናለን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ለምሽቱ የመጨረሻ ወዳደረግነው ዝግጅት ስናልፍ ደግሞ 39ኛው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ልክ የዛሬ ሳምንት እሁድ በ100 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለአንድ የስልጣን ዘመን ብቻ በአሜሪካ ፕሬዚደንትነት ያገለገሉት ካርተር ከፕሬዚደንትነታቸው ዘመን በኋላ ለአያሌ ዓመታት በዘለቁት ስራዎቻቸው ታላላቅ ታሪኮችን አስመዝግበው አልፈዋል። እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት የኖቤል የሰላም ሽልማት ተሰጥቷቸዋል። የአሜሪካ ድምፁ ኬን ፋራቦ የ39ኛውን ፕሬዚደንት ህይወትና ከፕሬዚደንትነታቸው በኋላም በዓለም ዙሪያ በዲሞክራሲና በጤና ዘርፍ ስላከናወኗቸው ስራዎች በስፋት ሲዘግብ የቆየ ነው። በሱ ዘገባ እንጀምራለን። ጂሚ ካርተር እንደ አውሮፓውያን አቆጣጠር በ1977 በበዓለ ሲመታቸው ላይ ባደረጉት ንግግር ለመልካም ህዝብ የሚገባውን መልካም አስተዳደር ልሰጥ ብለው ነበር ቃል የገቡት።
There can be no nobler, no more ambitious task.
ለአሜሪካ በዚህ የአዲስ ምዕራፍ ጅማሮ ቀን ዓለም ፍትሃዊና ሰላማዊ አቅጣጫ ይዛ እንድትራመድ ከመርዳት የሚበልጥ የተከበረ ኃላፊነት አይገኝም።
እናም 39ኛው ፕሬዚደንት በዋይት ሀውስ ካሳለፉት 1 የ4 ዓመት የስልጣን ዘመንም በኋላ ይህንኑ ቀጥለው ነው የኖሩት። ለኖቤል የሰላም ሽልማት በቅተዋል። ዓለም አቀፉን ግብረሰናይ ድርጅታቸውን ካርተር ማዕከልን ስለ ሰላም ይሟገት፣ በሽታን ለማጥፋትና ለሰዎች ተስፋን ለመስጠት ይሰራ ዘንድ መስርተው ሲመሩ ኖረዋል።
የካርተር ማዕከልን የማየው በፕሬዝደንትነት ዘመን ላከናውን የሞከርኩትን ስራ የቀጠልኩበት ተቋም አድርጌ ነው።
ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1924 ነው ጆርጂያ ግዛት ፕላይንስ የምትባል ከተማ የተወለዱት። በ1946 ከዩናይትድ ስቴትስ የባህር ኃይል አካዳሚ ተመረቁ። እናም በባህር ሰርጓጅ መርከብ መኮንንነት ተሰማሩ። በስራቸው ላይ ሳሉ በ1953 አባታቸው ሲያርፉ የቤተሰባቸውን የግብርና ስራ ኃላፊነት ሊረከቡ ወደ ትውልድ ከተማቸው ወደ ፕሌንስ ተመለሱ። የፖለቲካ መድረክ የተቀላቀሉት በአሜሪካ የሲቪል መብቶች እንቅስቃሴ ይካሄድባቸው በነበሩት በ1960ዎቹ ዓመታት ሲሆን 2 ጊዜ የጆርጂያ ምክር ቤት አባል ሆነው ከሰሩ በኋላ በ71 አገረ ገዢ ሆነው ተመረጡ። በበዓለ ሲመታቸው ላይ ባደረጉት ንግግር ይህን ብለው ነበር።
I say to you quite frankly that the time for racial discrimination is over.
ከልቤ ነው የምነግራችሁ፣ የዘር ልዩነት ዘመን አክትሟል።
እናም ታዋቂ ያልሆኑት የደቡባዊ የአሜሪካ ግዛት አገረ ገዢው በ1976 ሪፐብሊካኑን ጄራልድ ፎርድን በጥቂት የድምፅ ብልጫ አሸንፈው ፕሬዚደንት ሆነው ተመረጡ። በእሳቸው አሸማጋይነት በ1979 በግብፅና በእስራኤል መካከል የተደረሰው የካምፕ ዴቪድ ስምምነት አስከትሎም የተፈረመው የሰላም ውል ያስተዳደራቸው ዋነኛ ክንዋኔ ሆኖ ተመዝግቧል።
There had been 4 wars between Arabs and Israelis
እኔ ፕሬዝደንት በሆንኩበት ጊዜ ከዚያ በፊት በነበሩ 25 ዓመታት ውስጥ በአረቦችና በእስራኤል መካከል አራት ጦርነቶች ተካሂደዋል። በአመራሩ ውስጥ የነበሩትን ግብጾችን ሶቪየት ህብረት ተረዳቸው ነበር። እስራኤልን በወታደራዊ ኃይል ለመገዳደር አቅም የነበራት ግብጽ ብቻ ነበረች።
የፓናማ ካናልን ቁጥጥር ለፓናማ እንዲመለስ በድርድር የተደረሰው ውል ሌላው ክንዋኔያቸው ሲሆን ዩናይትድ ስቴትስ ከቻይና ጋር ሙሉ ዲፕሎማሲያዊ ግንኙነት እንድትመሰርት አድርገዋል። የፕሬዝደንትነት ዘመናቸውን አካሄድ የቀየረው የ1979ኙ የኢራን አብዮት ነበር። የሺያ ሃይማኖት መሪዎች የመሩት ተቃውሞ በዩናይትድ ስቴትስ ይደገፉ የነበሩትን ሻሁን ከስልጣን ገለበጣቸው፣ አገር ጥለው ወጡ። ከዚያም ታጣቂዎች ቴህራን የሚገኘውን የዩናይትድ ስቴትስ ኤምባሲ ወረው 66 አሜሪካውያንን አገቱ። በዳር መጨረሻ ላይ 13ቱን ታጋቾች ለቀቋቸው። 1980 ዓመተ ምህረት ሚያዝያ ወር ላይ ካርተር የተቀሩትን ታጋቾች የሚያስለቅቅ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጡ። አልተሳካም። 8 የዩናይትድ ስቴትስ ሰራዊት አባላት ተገደሉ። በሀገር ውስጥም የተጠመዱባቸው ችግሮች ነበሩ። የዋጋ ንረቱና የስራ አጡ ቁጥር እያሻቀበ ኢኮኖሚውን አዳክሞት ነበር። ይህም በ80 ዓመተ ምህረት በድጋሚ ለመመረጥ ከሪፐብሊካኑ ከሮናልድ ሬገን ጋር ባደረጉት ፉክክር ለመሸነፋቸው አስተዋጽኦ አድርጓል። በ81 የሮናልድ ሬገን በዓለ ሲመት ጥር 20 ቀን ኢራን አሜሪካውያንን ታጋቾች ለቀቀቻቸው። ካርተርም በሽንፈትና በመደበት ስሜት ውስጥ ሆነው ወደ ትውልድ ከተማቸው ወደ ፕሌንስ ጓዛቸውን ጠቅልለው ተመለሱ፣ የሚመሰርቱትን ፕሬዝደንታዊ ቤተ መጽሐፍት እቅድ ለመጀመር።
አነስ ያለ ቦታ ነበር የማስበው። አትላንታ ውስጥ ጥሩ ህንጻ ተገንብቶ እኔም ቢሮ ቢኖረኝ እያልኩ ነበር።
እሳቸው እንዳሉት ሳይሆን ታዲያ የተቋቋመው ግዙፍ ተቋም ነበር። በዓለም ታዋቂው ግብረሰናይ ተቋም የካርተር ማዕከል ከተመሰረተ ወዲህ ከ100 በላይ ምርጫዎችን ታዝቧል። በ1994 ዓመተ ምህረት ከሰሜን ኮሪያ ጋር የነበረውን የኒውክሌየር የጦር መሳሪያ ፍጥጫና ዩጋንዳና ሱዳን መካከል የተፈረመውን የሰላም ስምምነት ጨምሮ በበርካታ ግጭቶች የሽምግልና ሚና ተጫውቷል። የካርተር ማዕከል እጅግ ደሃ በሆኑ የዓለም አካባቢዎች የህዝብ ጤና አጠባበቅ እንዲሻሻል፣ በሽታዎች እንዲወገዱ ሰርቷል። ጊኒወርም የተባለውን በሽታ ማጥፋት ከካርተር ማዕከል ዋና ዋና ትኩረቶች መካከል አንዱ ነበር። ካርተር በ2009 ዓ ም እንዲህ ብለው ነበር።
ከዓለም ላይ ሙሉ በሙሉ የተወገደው አንድ በሽታ ብቻ ነው። እሱም ከ30 ዓመታት በፊት የተወገደው ፈንጣጣ ነው። ጊኒወርምም በቅርቡ ከዓለም የተወገደ ሁለተኛ በሽታ ይሆናል።
ካርተር የሰብአዊነት ስራቸው በ2002 ለኖቤል የሰላም ሽልማት አብቅቷቸዋል።
የኖቤል ሰላም ሽልማት ያሸነፍኩት የካርተር ማዕከል በሰራው ስራ ነው። ስለዚህ ስለ ሰላምና ስለ ሰብአዊ መብት በተሰሩ ስራዎች ታሪኬ በደንብ ያረካኛል። ማለቴ ማን አይረካም?
ጂሚ ካርተር ከጥቂት ዓመታት በፊት ለመጨረሻ ጊዜ ከሰጧቸው ቃለ መጠይቆች ባንዱ ለወደፊት ምን እንደሚመኙ ቪኦኤ ጠይቋቸው የሚከተለውን ነበር ያሉት።
ወደፊት ዩናይትድ ስቴትስ ግንባር ቀደም ለዓለም ሰላም፣ ለሰብአዊ መብት እንዲሁም ለአካባቢ ደህንነት ጥበቃ ተሟጋች እንድትሆን እመኛለሁ። እንዲሁም ሰውን ሁሉ በእኩልነት መመልከት። ይህን ካደረግን ይህች በጣም የምወዳት ሀገሬ እውነተኛ ልዕለ ኃያል ትሆናለች።
በ100 ዓመታቸው ባለፈው ሳምንት እሁድ ያረፉት ጂሚ ካርተር የሽኝት ስነ ስርዓቶች ጆርጂያ ውስጥ ተጀምረዋል። አስከሬናቸው ባደጉባት በፕሌንስ ከተማ በሚገኘው የቤተሰባቸው የግብርና ስፍራ በኩል በአጀብ አልፎ ወደ አትላንታ ከተማ ተወስዷል። በአገረ ገዥነት ባገለገሉበት የጆርጂያ ካፒቶል ህንፃ አረፍ ካለ በኋላ በካርተር ፕሬዝደንታዊ ማዕከል በክብር ተቀምጧል። ህዝቡ እስከ ፊታችን ማክሰኞ ድረስ እየሄደ አክብሮቱንና ሀዘኑን ይገልጻል። ከዚያም በማስከተል ወደ ዋሽንግተን ይሸኝና በዩናይትድ ስቴትስ ምክር ቤት ህንፃ ካፒቶል ሮቱንዳ አዳራሽ ውስጥ በተመሳሳይ እንዲቀመጥ ይደረግና ሐሙስ ዕለት ከጧቱ 4 ሰዓት ላይ በዋሽንግተን ብሔራዊ ካቴድራል የፍትሐትና የሽኝት መርሃ ግብሩ ይከናወናል። አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ ሲተላለፍ የቆየው የእሁድ ፕሮግራም በዚሁ አበቃ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ሰላም፣ በደህና እደሩ።